አድማጮቻችን፣ ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 12ን አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
አንቺ ፍቅር አምባ የአፍሪካ መዲና፣ አንቺ ፍቅር አምባ ሀገሪ አዲስ አበባ
ሞት ይሙት ያሆር እስሙላ እባካችሁ ዘመዶቼ ሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአንቺ በታች ቅበሩት
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥላሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስደስቱ እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካብቼ
በሰርጌ ትቀበር ሞቴ
እጸድቅ ነበር ባትረሱ
በእንባው እኔን ባታተርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሩኝ እናቴም ፊትሽ አይክሰል በእልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይሸነሽ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉን ደስታዬን ተካፈሉን
ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልክ ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናውን ሲራቆት
መቃረቢያ ስንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ምኖት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ ጥም ጥቅምት 2007 ዓመተ ምህረት ክፍል 12 ጎንደር በጣሊያኖች መያዙ ለራስ ምሩም ሆነ ለደጃዝማች ትልቅ ውድቀት ነበር። ጣላት ተጥላላውን የሰሜን ድንበር ስለሚቆጣጠር ወደ ሱዳን የሚወስደው መንገድ ተዘግቷል። ራስ ምሩም ወደ ጎጃም የመመለሻ መንገዳቸው የተዘጋ መሆኑን አወቁ። ስለዚህ የራሳቸውን ግዛት እንኳን ለመከላከል ማድረግ የሚችሉት ነገር አልነበረም። ከብዙ ቀናት በፊት ራስ ምሩ ከንጉሱ የተላከ ደብዳቤ ደርሷቸው ነበር። በደብዳቤውም ከወታደሮችና ከገበሬዎች ጋር የተባበረ ግንባር ፈጥረው የጠላትን ግስጋሳ ለመግታት እንዲሞክሩ፣ ያን ማድረግ የሚቻል ካልሆነ ደግሞ ራሳቸው ራስ ምሩና ደጃዝማች አያሌው ከንጉሱ ጋር እንዲገናኙና ለመጨረሻ ጊዜ ተስፋ በሌለው ጦርነት ለሀገራቸው እንዲሞቱ ጥሪ ነበር። መልሳቸውን በስልክ እንዲያስታውቋቸው ንጉሱ ጠይቀው ነበር። ንጉሱ ባሉበት ግንባር በሰሜን ምስራቅ በኩል ስላሉት ሁኔታዎች ምንም ፍንጭ ሳይኖረን ነበር የከረምነው። ይህ ደብዳቤ ብዙ ነገር ነው ያስረዳን። እያንዳንዱን መስመር በጽሞና ላነበበው ሰው ደብዳቤው ንጉሱ ጦርነቱ ያለቀለት እንደሆነ አድርገው እንዳሰቡ ያስረዳል። የደብዳቤው መጨረሻ ራሱ ንጉሱ ጥርጣሬና ተስፋ የመቁረጥ ስሜት እንዳላቸውም ያስረዳል። የመጀመሪያና የመጨረሻ የሆነው የንጉሱ ተስፋ ሞቷል። ከዳባት እስከ ይፋግ ጣና ሐይቅ አጠገብ ያለ ከተማ ድረስ የነበረው የቴሌፎን መስመር ጠቅላላ በአካባቢው ሰው ወድሟል። ስለዚህ አዲስ አበባ የሚሆነውን ነገር ለማወቅና በየግንባሩ ያለውን ሁኔታ ለመረዳት ከፈለግ በተቻለ ፍጥነት ወደ ይፋግ ከተማ መሄድ ነበረብን። በደንቀዝ ከተማ ካደረግነው የ20 ሰዓታት እረፍት በኋላ ልክ የቅዱስ ጊዮርጊስ ቀን የመጨረሻ ጦርነት ባደረግንበት በወሩ መንገድ ጀመርን። የመከራ ጉዟችንንም ቀጠል። አሁንም እንደገና ቅዱስ ጊዮርጊስ ለኛ እንዳልታደገ ለማየት በቃን። ከከተማው ስንወጣ ከቀኑ 10 ሰዓት ነበር። ሰማዩን ከባድ ጥቁር ደመና ጋርዶት ነበር። ፈጠነ ተሽሎት በእግሩ መራመድ ይችላል። እኔም ከሶስት ሳምንት በኋላ ለመጀመሪያ ጊዜ በቅሎ ላይ በመውጣቴ ደስ ብሎኛል። የጉዟችን የመጨረሻዎቹ ቀናት በጣም አስቸጋሪዎች ነበሩ። እርቃኔን ለመሸፈን ስል የዝናብ ልብሴን በየቀኑ መልበስ ነበረብኝ። ሱሪዎች የተበጣጠሰው የተንጠለጠሉ ነበሩ። መከራቻይ የሆነውን ጫማዬን ለመቆጠብ ስራመድ በጥንቃቄ ነበር። መንገድ ከጀመርን አንድ ሰዓትም አልሞላም ነበር። ድንገት የዝናብ ማዕበል ጀመረ። በሕይወቴ እንደዚህ አይነት አይቼም አላውቅ፣ ወደፊትም እንደማላይ ተስፋ አድርጋለሁ። ልክ የማታ ያህል ጨለመ። ቁጥር የሌለው የመብረቅ ብዛት በአጠገባችን መሬት ከሚያንቀጠቅጥ ነጎድጓድ ጋር ይወርዳል። እንደ በረዶ የሚቀዘቅዝ ማዕበልም መንፈስ ጀመረ። ፊታችንን ሲመታን የነበረው ዝናብ ወደ በረዶ ተቀየረ። ያለማቋረጥ ከሁለት ሰዓታት በላይ ወረደ። እንስሶቹ ጭራቸውን ወደ ነፋሱ አዙረው የሚንቀሳቀሱ አልሆኑም። በዚህ ሁኔታ በሜዳ ላይ ያለ ምንም መጠለያ በግራና በቀኛችን ጎርፍ እየወረደ መቆየት ነበረብን። ከቆምንበት ቦታ በረዶና ውሃ እስከ ጉልበታችን ድረስ ውጦን በብርድ እየተንቀጠቀጥን ነበር። ቅዱስ ጊዮርጊስ ምን በድለን ነው እንደዚህ የፈረስክብን የሚሉ ንግግሮችም ይሰሙ ነበር። ያም ሆኖ ትዕግስት ያጠረው ማማረር አልነበረም። አልፎ አልፎ በረጅም መተንፈስ ብቻ ነው። ሰዎቹ ይህንንም ቢሆን እንደ ታዛዥ ልጅ ነው የተቀበሉት። ቀጥሎም በእንደዚህ አይነት ሁኔታ ሁል ጊዜ እንደሚሆነው ሁሉ ጤነኛ ያልሆነ የመጽናናት ስሜት መታየት ተጀመረ። ከልክ በላይ የሆነ እንደ ስካርም የሚመስል ሁኔታ ነው። ግን አንድ ሰው ከመጠን ወይም ከአቅም በላይ በሆነ የአእምሮ ጭንቀት ሲወጠር ለማረሳሳትና ለማሳለፍ ይረዳል። አንድ የጅል ቀልድም ተጀመረ። ቀልዱም በአቶ ማሞ ቤተሰብ፣ በኢትዮጵያውያኑ ፓይለቶች፣ በጣሊያን ምርኮኞችና በእኔ በቀረው ብሬሰር በፈጠነ መካከል ነበር። ሌሎቹ ሁለት ብሬሰሮች ጠፍተዋል። ሁሉም በአንድ ጊዜ ይናገራሉ፣ ለመቀለድም ይሞክራሉ። እንደገናም በሆነ ባልሆነው ከልባቸው ከት ብለው ይስቃሉ። የጅል አይነት ቀልድም ነበር። አንድ ሰው አድጦት ሲወድቅ ወይ ደግሞ አህያ ጭንቅላቱን ከዝናብ ለማስጣል ከሌላው አህያ ሆድ ስር ሲደበቅ፣ ወይ ደግሞ በቅሎ በብርድ እየተንቀጠቀጠ አየር ሲያመልጠው ነበሩ። እነዚህ አይነት ነገሮች ሳቅ ያስጀምራሉ። ወዲያውኑ ሁሉም የተሰበሰበው ሰው እንደ ተለከፈ ሰው መሳቅ ይጀምራል። ወንዲያችንም ተመለሰልንና ያ ሁሉ መዓት እየወረደብን በጉልበት እንስሶችን ወደፊት ገፋናቸው። ሽባ እንደሆነ ሰው እዚህ መቆየቱ ምን ይጠቅማል? እንደምንም ታግለን ወደ ታች ወደ ረባዳው መሬት መውረድ አለብን። ቢያንስ ቢያንስ ለእሳት የሚሆን እንጨት ይኖራል። እየተገፋፋንም እየተሻሸንም ነበር። ሰዎች እየተደናቀፉ ጭቃ በጭቃ ሆነው ውሃ በሞላው ጉድጓድ ውስጥ ይወድቁ ነበር። ምን ይመጣል? በእነዚህ ነገሮች መሳቅ ብቻ ነበር። በሌላ በኩል ግን በጣም ደካማ የሆኑ ይህን ለመቋቋም አቅም የሌላቸው ሰዎች ነበሩ። እነሱም መረዳት ነበረባቸው። ከነዚህ አንዷ ትንሿ አጸደ ነበረች። የሚያስገርም ጥንካሬ በረዶውን ተቀበለችው። ባዶ በነበረው በኔ በቅሎ ላይም አሳፈርኳት። ነገር ግን በጣም ደክማ ስለነበር እንቅልፍ ወስዷ ጭቃው ላይ በጭንቅላቷ ወደቀች። ከዚያ በኋላ እኔና አንደኛው ፓይለት በየተራ እንሸከማት ነበር። ከምሽቱ 3 ሰዓት ብስብስ እንዳልን ሰውነታችን በሙሉ በጭቃ እስከ ጆሮአችን ድረስ ተለቅልቆ ግራይንበር ደረስ። ወዲያውኑ ለእሳት የሚሆን እንጨት ለመልቀም እሽቅድምድም ተጀመረ። አባባ ቶሎናልኝ ተመልሳ ነቃ ያለችው አጸደ ነበረች። እኔ ስጠራ የሰማሁት እየሮጥኩ ስደርስ ከአቅሟ በላይ 10 እጥፍ የሚሆን ግንድ ላይ ተጋድማ ባለ ጉልበቷ ግዙፍ ከሆነ አገልጋይ ትከላከላለች። ግንዱ የኔ ነው፣ መጀመሪያ ያየሁት እኔ ነኝ እያለች በመጮህ እንደ አነር እየዘለለች የግዙፉን አገልጋይ እግር ትደበድብና ትናከስ ነበር። ሶስት ቦታ በሚነድ ትልልቅ እሳት ዙሪያ ተቀምጠን ልብሳችንም ወዲያው ደረቀ። ቡናም አፈላን። ከደንቀዝ ያመጣነው እንጀራና ወጥም በላን። አሁን የነበረን ስሜት ቀዝቀዝ ማለት ጀመረ። ደግነቱ ደክሞ ስለነበር የማገገሚያው መልአክ እንቅልፍ በትክክለኛው ጊዜ ደረሰልን። ማዕበሉ ከነበረዶ በጣም ኃይለኛ ቢሆንም ለኛ ጠቀሜታ ነበረው። ነግቶ በጣም ወሳኝ በሆነና በቀላሉ በማይታለፈው በግራይንበር ማለፊያ
ከዚህ ቀደም ኢብራሂም መሐመድን ያስቆሙበትና የተገደለበት ቦታ ስናልፍ ያየነው ነገር ነበር። ማለፊያው በጉድብና በግንብ የተዘጋጁ መተኮሻ ምሽጎች ተሰርተውበታል። ለካስ ያከባቢው ገበሬዎች እኛን ዳለማሳለፍ ቆርጠው ተዘጋጅተው ነበር። ነገር ግን ማታውኑ ማዕበሉ በመምጣቱ እቅዳቸው አፈረሰባቸው። እዛ ቦታ ላይ ከመጠን በላይ በረዶ የወረደ ይመስላል። ምክንያቱም ግዙፍ የሆኑ የበረዶ ክምሮች በየቦታው እናይ ነበር። በማለፊያው ደግሞ ግራኝ በጽኑ ሲቆስ በንዴት በጎራዴው መጥቶ ሊቆርጠው ነበር የተባለውን የተጠማዘዘ የወይራ ዛፍ አየን። ይህ ዛፍ ራሱ ይሁን እርግጠኛ አልነበርንም፣ ግን ይመስላል። ምክንያቱም ዛፉ በዘጠና ዲግሪ የተጣመመበት ቦታ ላይ የጠባሳ ምልክት ይታይ ነበር። በቀን ብዛት ያላቸው አውሮፕላኖች ይመጡብን ነበር፣ ግን ምንም አይነት የመተናኮል ሁኔታ አላሳዩም። በጣም ዝቅ ብለው በላያችን ላይ ደጋግመው ይበሩ ነበር፣ ምንም ነገር አልጣሉብንም። የኛ ሰዎችም ቢሆኑ ወደ አውሮፕላኖቹ የመተኮስ ፍላጎት አልነበራቸውም። ማታውን ባጠገቡ የጥንት ቤተ መንግስት ፍርስራሽ በሚታይበት ባስደሳችው የአርኖ ጋርኖ ወንዝ ዳርቻ አሳለፍ። በሚቀጥለው ቀን ተጉዘን መጋቢት 26 ቀን እኩለ ቀን ላይ ይፋቅ ከተማ ገባን። የጦር አዛዦቹ ወዲያውኑ ከአዲስ አበባ ጋር ግንኙነት አደረጉ። የቴሌፎን ሰራተኛው የጎንደሩ መስመር ተቋርጧል አለ። በኋላ ስናጣራ ግን ውሸት ነበር። ሰውየው ከጣሊያኖች ጋር ሲገናኝ ነበር፣ አሁንም ይገናኛል። ከሁለት ሰዓታት ደወልና ጩኸት በኋላ ከአዲስ አበባ ጋር ግንኙነት ተጀመረ። ግንኙነቱም በመሃል መቀበያ ጣቢያዎች በደብረ ታቦር፣ አጋት፣ በሽሎ፣ መቅደላና ወረይሉ በኩል አድርጎ ነበር። ራስ እምሩ የመጀመሪያውን እድል ስለወሰዱ ከሁለት ሰዓት በላይ ለሚሆን ጊዜ ማውራት ቀጠሉ። ደጃች አያሌው በትዕግስት ውጭ ሆነው እየተጠባበቁ ነበር። ከዛም የደጃዝማች ተራ ደረሰና እሳቸውም ተመሳሳይ ረጅም ንግግር አደረጉ። ከዛ በኋላ ሁለቱም በየእጃቸው መገናኛውን ይዘው ተቀመጡና ከአዲስ አበባ ጋር አንድ ሰዓት በላይ ተነጋገሩ። በመሃሉ እንደነሱ ብዙም ጭንቀት የሌለበት እኛ ደግሞ ጊዜያችን ደስ በሚል ሁኔታ ለማሳለፍ አስበናል። መልክተኛ ከምሽቱ 4 ሰዓት ላይ ወደኛ ሲመጣ በከተማው ውስጥ ባለ አንድ መኖሪያ ቤት ደንበኛ እራት ግብዣ አዘጋጅተን እየተደሰትን ነበር። መልክቱም አዛዦቹ ንግግራቸውን ስለጨረሱ ከከተማው ብዙ ኪሎ ሜትሮች ራቅ ባለ የካምፕ ቦታ እንድንሄድ ነበር። ለብዙ ሰዓታት አዲስ አበባ ካሉ ገዢዎች ጋር ትግግር ቢያደርጉም ደጃች አያሌው ስለ ኢትዮጵያ ምን እንደተደረገና ምን እየሆነ እንደሆነ ያገኙት እውቀት የለም። በኦፊሴል የጌቱ ኃላፊ እንደሆኑ ነው የተነገረው። ነገር ግን በእርግጥ ኃላፊ የነበሩት የንግድ ሚኒስትሩ አቶ መኮንን እንደሆኑ ነው የተረዳ ነው። እንዲህ ከሆነ ነገሮች በሙሉ መጥፎ ደረጃ ደርሰዋል አሉ ደጃዝማች የሰሙትን ሲነግሩኝ። እኔ እንኳን ገብቶኛል፣ ምክንያቱም የተከበሩ ሚኒስትሩን በደንብ አውቃቸው ነበር። በትልቁ ምንም አይነት የሚረባ ነገር የሌላቸውና ከዚህ በፊት ታይቶም ተፈጥሮም የማያውቅ በጣም የገማታ ማለት ነበሩ። ትንሽ ዘግይቶም የጦር ሚኒስትሩ የራስ ካሳና የራስ ስዩም ሰራዊት የተሸነፈ መሆኑ ታወቀ። ሆኖም እንደ ሚኒስትሩ አቶ መኮንን አገላለጽ ይህ አደገኛም አልመሰለም። ምክንያቱም ንጉሱ ብዛት ያለው ሰራዊት ይዘው ወደ ጦር ግንባር እየሄዱ ስለሆነ ጣሊያኖችን በመጡበት መመለስ ይችላሉ። እንደዚያ ከሆነ ደግሞ ሰላም ተመልሶ ይመጣል። በኦጋዴን በኩል ደግሞ ኢትዮጵያውያኑ የግራዚያንን ሰራዊት ሙሉ በሙሉ ሊደመስሱት ምንም አልቀራቸውም ነበር። ራስ ሰምሩና ደጃች አያሌውን በተመለከተ እርስ በርሳቸው ከተመካከሩ በኋላ ይበጃል ብለው ያሰቡትን ነገር ሊያደርጉ ነው። እንግዲህ በቆራጥነትና በአገር ወዳድነት ስለተዋጉ በንጉሳውያን ቤተሰቦች መታመንና መልካም ፈቃድ አግኝተዋል። በኋላ እንኳ ስለዚህ ቅጥፈት ሳስብ በንዴት ብዛት ያጥወለውለኝ ነበር። እንግዲህ
ይህን ያደረጉት ቀበሮው አቶ መኮንን ናቸው። ያን ሁሉ ሰዓት በስልክ ንግግር ሲለዋወጡ እነዚህን ሁለት የተከበሩ ስለ አባት አገራቸው ሁኔታ የተጨነቁ ሰዎችን በውሸት ሲደልሏቸው ነው የቆዩት። ራስ እምሩና ደጃቻ ያሊዮን ምንም አይነት መረጃ የላቸውም፣ እናም ኃይልም አልነበራቸውም። ስለዚህ በሙሉ እምነት ከአዲስ አበባ ገዢዎች ባለው ሁኔታና ወደፊት ስለሚሆነው ምን ማድረግ እንዳለባቸው ምክር ጠየቁ። በዚህ ሁኔታ ያሉ ነው ሚኒስትር ተብየው አዲስ አበባ ቁጭ ብለው ሰዎችን ጆሯቸው እስኪሞላ ድረስ ምንም አደጋ የለም እያሉ ሲነግሯቸው የነበረው። ሚኒስትሩ ግን ንጉሱ ሽሽት እንደጀመሩ ያውቁ ነበር። በሚቀጥለው ቀን ወደ ጎጃም ለመሄድ ከወሰኑት ከራስ ምሩ ጋር ተለያየን። ለኛ የነበረን አማራጭ ወደ ደብረታቦር መሄድ ነው። ደብረታቦር የደጃዝማች አያሌው አማች ደጃዝማች አስፋው ሰን ነበሩ አዛዡ። ከ500 ከማይበልጡ ወታደሮች ጋር በመሆን መጋቢት 30 ቀን ከተዋቱ ደብረታቦር ገባን። ከተማው ዙሪያውን ያምር ነበር። እኔና ፓይለቶቹ ጓደኞቼ መጀመሪያ ያደረግነው ነገር ቢኖር አውሮፕላን እንዲላክልን ወደ አዲስ አበባ ቴሌግራም ማድረግ ነበር። መልሱም ከጥቂት ቀናት በኋላ በቴሌግራም ተላከልን። ከቲጌዋ ነበር የተላከው። አውሮፕላን መላክ እንደማይቻል ነው የተገለጠልን። ለደህንነታችን ሲባል ከደጃዝማች አያሌው ጋር እንድንቆይ ተነገረን። ቴሌግራሙን ከላኩ በኋላ ወደ አድቬንቲስት ሚስዮን ማዕከል ሄድኩ። በሶስቱ አውሮፓውያን ታላቅ የወዳጅነት አቀባበል ተደረገልኝ። ሚስተር ፓልም ስዊድናዊ፣ ሚስስ ፓልም ኖርዌይ እና በእንግድነት የመጣው ጀርመናዊው ሚስተር ሄስ ነበሩ። በደብረ ታቦር ለአንድ ሳምንት በቆየሁበት ጊዜ በሚስተር እና ሚስስ ፓልም ቤት ነበር በእንግድነት ያረፍኩት። ሚስተር ሄሳም እዛው ቤት ነው ያለው። ገላ ለመታጠብና ጺሜን ለመላጨትም እድል አገኘው። የራሴ ጸጉር ትከሻዬ ላይ ይደርስ ነበር። ሄስ ጸጉሬን ቆረጠልኝ። ሚስተር ፓልም ደግሞ ሱሪ ሰጠኝ። ለአምስት ወራት በየጫካው ከፍታፍታ ኑሮ ስኖር ከርሜ፣ አሁን ግን ንጹህና ደስ የሚል በስዊድን ባህል የተዘጋጀ ጠረጴዛ አጠገብ ስቀመጥ የተሰማኝ ስሜት መገለጫ የለውም። የእውነት አልጋ ላይ ንጹህና ጥሩ ሽታ ያለው ነጭ አንሶላ ውስጥ ገብቼ መተኛት ደግሞ የነበረኝን ስሜት ከፍ ነው ያደረገው። በአራት ማዕዘን ግድግዳ ያለው ቤት ውስጥ መተኛት መቻልስ የሚሰጠው የደህንነት ስሜት? ምስጋናዬ ለእነዚህ ለረዱኝና ለተንከባከቡኝ ጓደኞች ልክ የለውም። ወደፊትም ቢሆን ሳመሰግናቸው እኖራለሁ። የሚያምረው የሚስዮን ማዕከል ከከተማው ጠርዝ ነው የሚገኘው። የጠቅላላው የሚስዮኑ ቅጥር ግቢ ወደ 35 ሄክታር ይሆናል። ዙሪያውንም ባጋም ተክል ታጥሯል። ግቢው ውስጥ ደግሞ በጣም ጥሩ ከ25 እስከ 30 ሰዎች መያዝ የሚችል ሆስፒታል፣ የኦፕሬሽን ክፍልና ክሊኒክ፣ 3 የመኖሪያ ቤቶች፣ ትምህርት ቤትና ቤተክርስቲያን አሉበት። በደንብ በእንክብካቤ የተያዘ የአትክልት ቦታና ብዙ ሺህ ላይን የሚያስደስቱ የባህር ዛፎች ያሉበት መናፈሻ ቦታም አለው። ሁሉም ነገር በደንብ በስነ ስርዓት ነው። እኔም ምቾት አልጎደለኝም። ከራሳቸው ጄኔሬተር የኤሌክትሪክ መብራትም ነበር። በጦርነቱ ምክንያት ስለተዘጋ ትምህርት ቤቱ በዚያን ጊዜ ለኢትዮጵያ ባንክ የደብረታቦር ቅርንጫፍ በኪራይ ተሰጥቷል። ባንኩም ውስጥ የሚሰሩ አሜሪካ የተማሩ 2 ወጣት ኢትዮጵያውያን ጋር ተዋወቅኩ። ፓልም ቤት ውስጥ የተሰራ የሚገርም ሬዲዮ ማዳመጫ ስለነበረው በውጭው ዓለም የሚደረገውን ነገር መከታተል እንችል ነበር። ያው ጸጉር የሚያቆም ዜና ተራ በተራ ቢያሰማንም ለኔ ደግሞ ትልቅ ዜና የሆነው ኢትዮጵያ ውስጥ የሚደረገው ነበር። ጠቅላላው የሰሜን ግንባር አልቆለታል። ንጉሱም እየሸሹ ነበር። የት እንዳሉ ግን ማንም አያውቅም። የአዘቦና የወሎ ኦሮሞዎች ድሮ የደረሰባቸውን በደል ለመበቀል ከግንባር የሚመለሰውን ጦር ይዘርፉትና ይወጉት ነበር። ራስ ሙሉጌታና ልጃቸው ተገድለዋል። ጣሊያኖቹ ጉዟቸውን ወደ ደሴ እየቀጠሉ ነበር። አረንጓዴ ነጭና ቀይ ቀለም ያለው ኢጣሊያኖች ባንዲራም በጣና ሐይቅ ዳርቻ ለ24 ሰዓታት ሲውለበለብ ነበር። በኦጋዴን ግንባር ኢትዮጵያውያን መክተው እንደያዙ ነው። ነገር ግን የጊዜ ጉዳይ ነው እንጂ መስመሩ መሰበሩ አይቀርም። አቅኒለሹ ሊግ ኦፍ ኔሽንስ ስብሰባ በመጥራትና አስተያየት በመደርደር ጊዜ እያጠፋ ነው። የንጉሱ ኃይለኛ ተናጋሪ የነጭ አማካሪዎች በሙሉ አገሩን ለመልቀቅ የተገኘውን አጋጣሚ እየተጠቀሙ ነው። ምክንያቱም ሁኔታው ደካማና አደገኛ ነው ብለው አስበዋል። በግልጽ አጠቃላይ የሆነ ድምዳሜ አለ። ነገር ግን ገና በጦርነት ያልተሸነፈው የአልጋ ወራሹ ጦር በቦታው እያለ ጠላት እንዴት ብሎ ነው ደሴ ድረስ የዘለቀው? እንዲህ ብለን ነበር እኛም አስበን የነበረው። ፋሲካን በደብረ ታቦር ካከበርን በኋላ ወዲያውኑ በጋይንትና በመቅደላ አድርገን ወደ ደሴ መጓዝ ነበረብን። በየቀኑ የሚሸሹ የራስ ካሳ ሰዎች ይመጡ ነበር። እነዚህን የተጎዱ ወታደሮች ማየት በጣም ያሳዝን ነበር። አቅም ያነሳቸው እራፊ የለበሱ በተቅማጥና በፈንጣጣ የደከሙ ነበሩ። በየቀኑ በአስሮች ቤት የሚቆጠሩት እየሞቱ ነበር። የቤተ ክርስቲያንም ቅጥርም በቂና ሰፊ ስላልነበረ በየሜዳው ነበር የሚቀበሩት። አንድ ቀን አንድ ትልቅ ባለስልጣን ከብዙ መቶ ወታደሮች ጋር ሸሽቶ መጣ። ወዲያውኑ ወደ አዲስ አበባ ሊሄድ ነው። የባንክ ሰራተኞቹ፣ ፓይለቶቹና እኔም ልንከተለው ወሰንና ተዘጋጀን። ደጃች አያሌው ግን እኔን እንዳልሄድ ከለከሉኝ። አያሌው ሁኔታው በጣም አደገኛ ነው፣ ያሰቡት ቦታም አይደርሱም አሉ። ለመንኩ፣ ጸለይኩ። ቢከለክሉኝም እሄዳለሁ ብዬ አስፈራራሁ። የራሴ አለቃ ራሴ አይደለሁም እንዴ? አይሆንም፣ እሄዳለሁ ብዬ ከሞከርኩ እንደሚያስሩኝ ነገሩኝ። ምክንያቱም በመንገድ ላይ እንድገደል አልፈለጉም። ስለዚህ ሌሎቹ ጥለውኝ ሄዱ። በመቅረቴ ተጸጽቼ አላውቅም። በአንድ ሳምንት ውስጥ ሁሉም ተገደሉ። ምዕራፍ 22 መከበብ። በበጊንድር በራስ ካሳና በልጆቻቸው ባስፋውሰንና በወንድ ወሰን ላይ ከፍተኛ ጥላቻ ነበር። ምክንያቱም በራስ ወዳድነት የመሰረቱት የግብር ስርዓት ገበሬውን የሚበዘብዝ ነበር። እያንዳንዱ ገበሬ ካመረተው ሰብል አንድ አስረኛውን ዋጋ፣ ለእያንዳንዱ በሬ ሁለት ማርትሬዛ፣ ለበግ አንድ አስረኛ፣ አንድ ማርትሬዛ በጎጆ፣ ከዶሮ አንድ አስረኛውን፣ ለሰራዊቱ የሚሆን አራት ማርትሬዛ፣ ሁለት ማርትሬዛ ለፍርድ ቤት፣ ገበያ ላይ ለተሸጡ ማንኛውም ዕቃዎች አንድ አስረኛውን ዋጋ፣ በተጨማሪም ደግሞ ለአገረ ገዢው በድምሩ የሰላሳ ቀን የጉልበት ሥራም ነበረበት። ከዚህ በተጨማሪ ከጠቅላላ ገቢ አንድ አስረኛውን ለቤተ ክርስቲያን፣ ብዙ ጊዜ ደግሞ ተጨማሪ ግብር ለማዕከላዊ መንግስት ይሰበሰብ ነበር። በድምሩ የበጊንድር ገበሬ ከዓመት ገቢው ከ50 እስከ 60 በመቶ ድረስ ይገብር ነበር። በዚህ ሁኔታ እንግዲህ የአሁኑ ገዥ አስፋወሰን ደብረ ታቦር ላለመቆየት ሲወስኑ እንግዳ ነገር አይሆንም። እኛ ጋር በመሆን አዲስ አበባ ለመሄድ ወስነዋል። የአገሩ ሰዎች በሚስጥር ወደ ጣሊያኖች ወደ ጎንደር ተወካይ ልከው ጣሊያኖቹን የተቀበሉ መሆኑን ለማረጋገጥ እንደሞከሩ አስፋወሰን ያውቃሉ። ከሌሎች ከተሞች ተለይቶ ደብረ ታቦር በቦምብ ያልተደበደበበት ምክንያትም የሚስጥር መልእክት መሆኑን መረዳት ይቻላል። ሚያዝያ 6 ቀን በጠዋቱ የኔ አለቃ ደጃቻያሌው ከማቻቸው ጋር በመሆን ከተማውን ጥለው በመውጣት በመስራት በኩል 2 ኪሎ ሜትር ርቀት ላይ ካምፕ መሰረቱ። እኔ ራሴ ምሽት እስከሚሆን ዘገየው። ምክንያቱም ከጓደኞቼ ከሚስዮናዊ ዮሐኑ ጋር እስከተቻለ ድረስ አብሬ መቆየት ፈልጌያለሁ። የነሱን ምክር መቀበል ግን አልፈለኩም። ምክራቸውም ጣሊያኖቹ እስከሚመጡ ድረስ ከነሱ ጋር ሆኜ እንድጠብቅ ነበር። የኢትዮጵያ መንግስት ሰራተኛ ስለሆን ራሴን አሳልፌ ለመስጠት አልወሰንኩም። ከዚህ በተጨማሪ እንዲህ አይነት ነገር ማድረግ ደጃዝማችን መክዳት ነው ብዬ አምናለሁ። ምንም እንኳ ወደፊት ምንም የምረዳቸው ነገር ባይኖር በክፉ ጊዜ ከጎናቸው መቆም የኔ ኃላፊነት ነው ብዬ አስቤያለሁ። ማታው በችኮላ ነው የደረሰው። ስለዚህ ጓደኞቼ ትቼ መሄድ ነበረብኝ። ልቤ እየተጎተተ በቅሎዬ ላይ ተሳፈርኩና ጀርባዬን ላስደሳችሁ የሚስዮን ጣቢያ ሰጠው። ለአጭር ጊዜ በሚስዮኑ ጣቢያ ባሳለፍኩበት ጊዜ የለመድኩትን አኗኗር ጭልፍታ አይቼ ነበር። አሁን ግን እንደገና እየተዘጋብኝ ነው። እንደገና ደረቁ መሬት መኝታዬ ሊሆን ነው። እንደገና አምስት አቶችን እንደ ሹካ ልጠቀም ነው። እንደገናም ከቅማል ጋር ልንገናኝ ነው። እንግዲህ ይህን መድረሻው ያልታወቀ ያልተቋረጠ የመከራ መንገድ ልቀጥል ነው። ለንደስተን ቢሆን እይታው ብሩህ ነበር። የማስታውሰው ትዝታ አግኝቻለሁ። ወዳጅነት የሚያሳዩ ሰዎች ትዝታ፣ በሰላም የሚያሳልፍኳቸው ሰዓቶች፣ ሰላማዊ የነበሩ የማንበቢያ ቀኖች፣ ከሰዎች ጋር ያደረግኩት ተሐድሶ የሚሰጥ ንግግር። ይህ ትዝታ እንግዲህ የሚመጣውን አዲስ ማዕበል ለማሳለፍ ይረዳኛል። ግማሽ መንገድ በጀርባዬ ትቼ ነበር ጨለማው መስፈን ሲጀምር። በአካባቢያችንና በተለያየ አቅጣጫ የተኩስ ድምፅ መስማት ጀመርኩ። የውሻ ጥርስ የሚባል ማለፊያ ቦታ ላይ ነበር። ከፍታው ላይ ባሉ ሰዎች እንድንቆም ታዘዙ። በቅሎውን ሲመራ ከነበረው ወታደር ጋር በመሆን ከኮርቻ ወርጄ ጥይቶች በጎናችን እያፋጩ በተቻለ ፍጥነት መሮጥ ጀመር። ትንሽ 100 ሜትሮች ወደፊት እንደሮጥን ወንዝ አጠገብ ስንደርስ ደጃች አያሌው የሰጡኝን አውቶማቲክ መሳሪያ ጠመድ። የተኩስ ልውውጡ ለደቂቃዎች ቀጠለ። ቆይቶም የተፋጠጡት ከአውቶማቲክ መሳሪያ ጋር ስለነበር ወንበዴዎች ተኩስ በማቆማቸው ደስተኛ ሳይሆኑ አይቀሩም። ከዚያ በኋላ መንገዳችንን ያለምንም ረብሻ መቀጠል ቻል። በሚቀጥለው ቀን በበጌምድር አረንጓዴና ለምለም ነገር ግን ቀዝቃዛና ደጋማ በሆነው ክፍል አቋርጠን መጓዝ ቀጠል። በየቦታው ብዛት ያለው የቀንድ ከብት፣ የበግ፣ የፈረስና የበቅሎ መንጋ አየን። ለመጀመሪያ ጊዜ በኢትዮጵያ በፈረስ የሚያርሱ ገበሬዎች አየሁ። ሌላ ጊዜ በበሬ ነው የሚታረሰው። አመሻሽ ላይ ደጃዝማች አያሌው ከአካባቢው ሰዎች በጣም ቁም ነገር ያለው መልእክት ይዘናል የሚሉ ተወካዮችን ተቀበሉ። በዚያን ጊዜም ግልጽ የሆነው ገበሬዎቹ ደጃች አያሌው በመካከላቸው አልፈው ቢሄዱ ችግር እንደሌለባቸው ነው። ደጃዝማቹ ችግር ላይ እንደሆኑና ንጉሠ ነገሥቱን ለመገናኘት እንደሚሄዱ አውቀዋል። ነገር ግን ደጃዝማች ከራስ ካሳ ልጅ ካሳ ወሰን ጋር አብረው እንዳይጓዙ ጠየቁ። ምክንያቱም የራስ ካሳ ልጅ በመሬታቸው አልፈው እንዲሄዱ አልፈለጉም። ሲጨቁኗቸው ስለኖሩ የነሱም ባስ ይፈስ እንደኖረው ሁሉ ደማቸውን ካላዩ እንደማይረፉ ገለጹ። በጥያቄያችሁ ባልስማማስ ብለው ጠየቁ። ደጃዝማች ምንም አይነት የሰውነት ምልክት ሳያሳዩ መልካም ህዝቡ አማራጭ አለው። ስለዚህ አያሌውም ቢሆኑ የበዳዮቹን እጣ ይካፈላሉ። የደጃዝማች ደማቸው ነው የፈላው። ቀጥሎም አፋወሰን እኔስ ከፈቀድኩ ድረስ አብሮኝ ይሄዳል። እናጠቃለን ብላችሁ ከደፈራችሁ መልአኩ ገብርኤል ይርዳኝ ቤታችሁንና እናንተን አቃጠላችኋለሁ። የመትረየቴ ሳትራት ትሆናላችሁ አሉ። ቅዱስ ገብርኤል የአያሌው ጠባቂ መልአክ ነው። አያሌው ለገብርኤል ከማሉ አለቀለት ማለት ነው። ይህንንም ድፍን ኢትዮጵያ ያውቀዋል። ከገበሬዎችም የመጣ ጥቃት አልነበረም። ከፍታው 4200 ሜትር የሆነው ጉና ተራራ ስንደርስ በብርድ ሰውነታችን ሊረጋ ምንም አልቀረውም። አስፋውሰንም የመረጋጋት ስሜት ተሰማቸው። አዲስ አበባ ቶሎ ለመድረስ ወደ ደቡብ አቅጣጫ ከኛ ተለይተው ሄዱ። ከእሳቸውም ጋር 500 ወንዶችና ሴቶች ነበሩ። በተጨማሪም የኛ የጣሊያን ምርኮኞችና ሌሎች 3 በራስ ካሳ የተማረኩ ወደ ደብረ ታቦር የተላኩ ጣሊያኖችም ነበሩ። እኛ ደግሞ ወደ ምስራቅ አቅጣጫ ወደ ደሴ የሚወስደውን መንገድ ያዝ። መጀመሪያ ደጃቻ እያሌው የትውልድ ቦታቸውን በጋይንት የሚገኘውን ኤፍራታን ማየት ፈለጉ። እናታቸውንና ወንድማቸውን መጠየቅ ፈልገዋል። ልጃቸው ሳይሰሙ እናትየዋ ከሞቱ መንፈቅ አልፏል። ጋይንት ስንደርስ የደጃዝማች አድማሱ እንግዶች ነበር። አድማሱ ከወንድማቸው ከአያሌው ጋር የሚያመሳስላቸው ነገር የለም። ተጫዋች ናቸው፣ ወፍራምም ነበሩ። አድማሱን በሕይወታቸው በጣም የሚያስደስታቸው ነገር ጥሩ ምግብ ከጨዋታና ከሳቅ ጋር ተበልቶ የሚመች እረፍት ማድረግና ቀኑን ሙሉ መተኛት ነው። ሌላ የተለየ ባህሪ ካላቸው ደግሞ በቆይታ የሚታይ ነገር ነበር። ለማደሪያ የተሰጠኝ ትልቅ ድንኳን ነበር። በጣራው ላይ ትልቅ ቀይ መስቀል ተስሎበታል። አድማሱን ምን ማለት ነው ብዬ ስጠይቅ ቀይ መስቀል ያስቀባሁት ጣሊያኖቹ እንዳይደበድቡት ለማታለል ነው በማለት የጮሌ መልስ ሰጡኝ። ይህንን ማታለል የጀመሩት ራስ ካሳ ናቸው። እሳቸውን ተከትሎ ጦሩም ቀጥሎበታል። ስለዚህ አሉ አድማሱ በረጅሙ እየተነፈሱ፣ ብዙ ሳይቆይ ጣሊያኖቹ ማታለል መሆኑን ማወቅ ይጀምራሉ። በርቀት የመቅደላ ተራራ ይታየናል። ወደ ትልቁ የበሽሎ ወንዝ ለመሄድ እየተዘጋጀን እያለን ደሴ በጣሊያኖች መያዙን የሚገልጽ ዜና ደረሰን። የማይታመን ነገር ነው የመሰለው። ደጃዝማችም እውነት መሆኑን ለማረጋገጥ 2 ሰዎች ላኩ። ከአምስት ቀናት በኋላ መልክተኞቹ ተመለሱ። የተወራው ነገር እውነት መሆኑንም አረጋገጡ። እንዲያውም ብዙ ተጨማሪ ወሬ ይዘው መጡ። ጣሊያኖቹ ወደ አዲስ አበባ ለመሄድ ወስነው ወደፊት እየገሰገሱ ነው። የያዟቸው መኪናዎች ብዛት ስላላቸው መቁጠርም አስቸጋሪ ነበር። አሁን ያለን አማራጭ 2 ብቻ ነው፤ ወደ ምዕራብ በኩል ወደ ጎጃም መሄድ፣ አለዚያም ወደ አዲስ አበባ መቀጠል ነው። ወደ አዲስ አበባ መሄዱ ጥሩ ሐሳብ መሰለ። ለማንኛውም ለደህንነት ሲባል 2 መልክተኞች ወደ አዲስ አበባ ሄደው ሁኔታውን እንዲያጣሩ ተደረገ። በዚህ ሁኔታ እያለን ውሎ አድሮ መከበባችን ግልጽ ሆኖ ታወቀ። የስማዳ ገበሬዎች በምዕራብና በደቡብ በኩል ተሰባስበዋል። ደፍሮ በመሬታቸው በኩል የሚያልፈውን ማንም ሰው ለመግደል ወስነዋል። አስፋውሰን በብልጠት ሾልከው አብልጠዋል። መሪዎችም እንዲህ ያለ ነገር አይደገምም ብለዋል። ሁለቱ ኢትዮጵያ ፓይለቶች የባንኩ ሰራተኞችና አብሮ የነበረው ጦር ለአራት ቀናት ራሳቸውን ተከላክለው ነበር። ሆኖም በመጨረሻው ተገለዋል። ሚያዝያ 21 ቀን ጣሊያኖቹ ደብረታቦር ከተማ ገብተዋል። ከሳምንት በኋላ ደግሞ ያ የምናቀው መሐመድ ኢማም የኤርትራው ገዢ የጋስፓሪኒ መልክተኛ ሆኖ መጣ። ሐሳቡ እንግዲህ ይህን የሚያህል ትልቅ ሰው ደብረታቦር ድረስ በድካም መምጣቱ ለአያሌው ወዳጅነት ተብሎ ስለሆነ መሐመድ ኢማም አያሌው እጃቸውን እንዲሰጡ ሊያሳምናቸው ይችላል ነው። ደጃዝማች ምንም አይነት ተቃውሞ እንዳያደርጉ ምክር ተሰጣቸው። ቢያደርጉ የሚጎዱት እሳቸው ናቸው። ምክንያቱም የኃይለ ሥላሴ መንግስት የሚባል ነገር የለም። ጋስፓሪኒ ፊርማው ያለበትና ማህተም በተደረገበት ደብዳቤ አያሌው መልካም አመለካከት ካሳዩ ምንም እንደማይደረጉ ዋስትና ሰጥቷል። የተከበረው የኤርትራው ገዥ ለአያሌው የራስ ማዕረግ ከነሙሉ ጥቅሙ እንዲሰጣቸው ከጣሊያን መንግስት ሊጠይቅላቸው አስቧል። ደብዳቤውን ካስረከበ በኋላ የተከበረው አስታራቂ ማስታወቅ የፈለገው በግሉ በራሱ በወዳጅነት እንደመጣ እንጂ በጣሊያን መንግስት እንዳልተላከ ነው። መሐመድ ኢማም በመጣ በሁለተኛው ቀን ወደ አዲስ አበባ ተልከው የነበሩት ሁለቱ ፈጣን መልክተኞች ተመለሱ። እንዴት አድርገው የ300 ኪሎ ሜትር ርቀት በሶስት ቀን ተኩል እንደሸፈኑ ለመግለጽ አስቸጋሪ ነው። እንጦጦ ጋራ ላይ ሆነው አዲስ አበባ በእሳት ሲቃጠል አይተዋል። ዲያብሎስ ከተማውን እያመሰው ነበር። ንጉሱ ወደ ጅቡቲ ሸሽተዋል። ጣሊያኖችም እየተቃረቡ ነበር። መላው አገሩ ቅጥ ያጣ ለመሆኑ በመልክተኞቹ ይታወቃል። ከለበሱት ሱሪ በስተቀር ሁሉም ነገር ተወስዶባቸዋል። ሕይወታቸውም የተረፈው ጠመንጃ ባለመያዛቸውና የነበራቸውን በፈቃደኝነት በመስጠታቸው ነበር። በዚህ ሁኔታ እያለን ጣሊያኖቹ በሚስጥር ገበሬዎቹን የሚያስፈራራ ቅስቀሳ ያስደርጉ ነበር። አያሌው እጁን ካልሰጠ አውሮፕላኖች እሱ ያለበትን ቦታና አካባቢውን በሙሉ እንደሚደበድቡ ነው። አውሮፕላኖቹ አንድ ቀን ብቅ አሉ። ነገር ግን ቦምብ ሳይሆን ወረቀት ነበር የሚረጩት። አዲስ አበባ መያዙን ጠቅላላው አገሩ እጅ መስጠቱንና የጣሊያኑ ንጉስ የኢትዮጵያ ንጉስ መሆኑን የሚገልጽ ነበር። በመጨረሻም ደጃዝማች አያሌው ለጣሊያኖች እጃቸውን ለመስጠት ወሰኑ። የወሰኑት ውሳኔ ትክክል ወይም ስህተት ይሆን እኔ ፍርድ መስጠት የምችልበት ሁኔታ አይደለም። ውሳኔው የራሳቸው ነው። እኔ የማውቀው ነገር ቢኖር ደጃዝማቹ ያንን እርምጃ ባይወስዱ ኖሮ አንደኛችንም በሕይወት አንገኝም ነበር። ሌላ አማራጭ አልነበረም። ግንቦት 7 ቀን ደጃዝማች በፍጥነት ወደ ደብረታቦር ተመለሱ። ምክንያቱም ጋስፓሪኒ ለመልሱ ከሁለት ቀን በላይ መጠበቅ እንደማይችል አስታውቆ ስለነበር ነው። እኔ ለጊዜው ከወይዘሮ ማናህሎች ጋር በመሆን ኤፍራታ ቆየው። ከሳምንት በኋላ ወይዘሮዋ ባላቸውን ሊከተሉ ነው። ከኔ ምንም ግፊት ሳይኖር ደጃዝማች ጣሊያኖቹ እኔን እንዳይነኩኝ ከጣሊያኑ አገረ ገዥ ቃል ማግኘት ፈልገዋል። ደጃዝማች እኔ በጥይት ተረሽኜ የምገደል ወይም ደግሞ እስር ቤት ውስጥ የሚወረውሩኝ ወይም ሌላ አይነት ስቃይ ያደርሱብኛል ብለው ፈርተዋል። እኔ ዶክተር ነኝ እና ያደረግኩት ነገር የለም። ስለዚህ መጨነቅ አያስፈልግም ብዬ ብከራከርም ሊሰሙኝ አልፈለጉም። ምናልባትም ትክክል ነበሩ። ግንቦት 16 ቀን ሁሉም ነገር በጥሩ ሁኔታ ተስተካክሏል የሚል መልእክት ከደጃዝማች ከሰማን በኋላ ወደ ደብረታቦር መመለስ ጀመርን። የጣሊያኑ አገረ ገዥ ለአያሌው የክብር ቃሉን ሰጥቷል። ያያሪው ሐኪም በምንም አይነት ምንም ነገር አይደርስበትም እንዲያውም ድንበር ተሻግሮ እንዲሄድ እንደሚረዱ ነው የተነገረው። በግንቦት በደብረ ታቦር ከተማ በየቦታው በብዛት ቆመውና እየተንቀሳቀሱ ከሚታዩ የጣሊያን ወታደሮች በስተቀር ከተማው ከዚህ በፊት እንዳየነው ሌላ ለውጥ አልነበረውም። አዲስ ነገር ያየሁት ቢኖር መንገዶችና ገበያዎች በሚስቁና በሚያውካኩ የተለያየ ቀለም ያለው የሐር ቀሚስ በለበሱ ደስተኛ ወጣት ሴቶች ተሞልቷል። ስልጣኔ የጣሊያኖችን እግር ተከትሎ መጥቷል። በተጨማሪም ሰዎች ከዚህ በፊት ያልታየ እፍረት የለሽና ወራዳ ባህሪ ማሳየት ጀምረዋል። በሚቀጥለው ቀን የሁለቱ ጦር ክፍሎች ኃላፊ ወደ ነበረው ሜጀር ኡጎሊኒ ቢሮ ተጠራው። የመጀመሪያ ግንኙነታችን የተፋጠጠ አይነትና ከሜጀሩም በኩል ወዳጅነት የጎደለው ነበር። ከጥቂት ቀናት በኋላ በተለይም በማስተርጎም ከረዳሁት በኋላ በመካከላችን የነበረው ሁኔታ ተሻሻለ። የእሱ አስተርጓሚ የሚረባ አልነበረም። ወደ ቤት ደብዳቤ እንድልክ ረዳኝ። በተጨማሪም ለነበሩት ባለስልጣኖች ወደ አዲስ አበባ እንድጓዝ ስለሚያስፈልገኝ ፈቃድ ቴሌግራም እንድልክ ረዳኝ። ሲጋራዎችም ሰጠኝ። የሲጋራው ነገር የወዳጅነት ይሁን ተጠራጠራለሁ። ከሶስት ወራት ማጨስ አቁሜ ስለነበር በጣም ጥሩ ስሜት ነበረኝ። ለማንኛውም ደብረ ታቦር የመጀመሪያው ሲጋራ ጥሩ ጣዕም ነበረው። የጉዞ ፈቃድ እስኪሰጠኝ በደብረ ታቦር ያሳለፍኩት 3 ሳምንት የሚሆን አሰልቺ ጊዜ የሜጀር ኡጎሊኒ ጥፋት አልነበረም። ወዳጅና የሚከበር የሰሜናዊ ኢጣሊያ ተወላጅ የሆነው ሰውዬ በሚቻለው አቅም እኔን ለመርዳት ሞክሯል። በስሩ ካሉ መኮንኖችም ጋር ወዳጅነት መስርቼ ነበር። ሁል ጊዜ ከኔ ከሚርቀው ከወጣቱ ዶክተር በስተቀር ሚስዮናውያን ጓደኞቼ ከተማው እንደተያዘ በዚያኑ ቀን ለቀው ሄደዋል። ሁሉንም ነገር ጥለው እንዲሄዱ ተገደው በፍጥነት ወደ ጎንደር ተወስደዋል። ለዚህ ፈጣንና አስገዳጅ ለቆ መሄድ በዚያን ጊዜ የተሰጣቸው ምክንያት አያሌው ከተማውን ስለሚያጠቁ ለደህንነታቸው ሲባል ጎንደር መሄድ ነበረባቸው። ነገር ግን አያሌው እጃቸውን ከሰጡ በኋላ ሚስዮናውያኑ አልተመለሱም። የሚስዮኑ ማዕከልም ለወታደራዊ ስራ ተወስዷል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። Thank you.
Do it, 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 do it